Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ጤና ይስጥልኝ፣ እንደምን አመሻችሁ። ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ዕለተ ረቡዕ ጥር 12 2013 ዓ.ም የጋቢና ቪኦኤ መሰናዶ ጀመረ። ዛሬ በመላው አሜሪካና በዓለም በጉጉት የሚጠበቀው ጆ ባይደን በዓለ ሲመት ነው። የምሽቱ ዘገባዎቻችንም በዚህ ዙሪያ ያተኩራሉ።
በፔንሲልቬኒያ አውራ ጎዳና ላይ እጅግ ብዙ ሰውና የበዓለ ሲመት ትዕይንት እንደማይጠብቀኝ ግምቴ ነው።
ሰማችኋቸው ከጥቂት ደቂቃዎች በኋላ ቃለ መሐላቸውን እንዲፈጽሙ የሚጠበቁት መጪው 46ኛው የአሜሪካ ፕሬዝዳንት ጆ ባይደንን ነው። የእሳቸውና የምክትላቸው ካማላ ሃሪስ ግለ ታሪክ ከዚህ ቀደም የተካሄዱ የአሜሪካ በዓለ ሲመቶችን ከዛሬው ጋር በማነጻጸር ዘጋቢዎቻችን ያደረሱንን ልዩ ልዩ ዘገባዎች የምናደርሳችሁ ይሆናል። በሌላ በኩል ትላንትናና ከትላንት በስቲያ የጥምቀት በዓል ተከብሮ ውሏል። ዛሬም በአንዳንድ ቦታዎች በዓሉ ቀጥሏል። በባህር ዳር በጀልባና በታንኳ የታጀበው የታቦታቱ ሽኝት ምን ይመስል እንደነበረም በምሽቱ ዝግጅታችን አካተናል።
በተለያየ ዘመናት የሰው ቁጥር አንዴ ያንሳል አንዴ ይበዛል። አሁን ባለው በኮቪድ-19 ምክንያት ያው የሰው ፍሰት ትንሽ ቀዝቀዝ ያለ ነው።
በዓለ ጥምቀቱን የተመለከተ ልዩ ዘገባ ነው የምንሰማ ይሆናል። ከሁሉ አስቀድመን አብራችሁን ስለምታመሹ እያመሰገንን ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ባለሙያዎች ጋር በመሆን አብረናችሁ እናመሻለን። አሁን ለአጫጭር ዜናዎች እተዋችኋለሁ።
ኤደን፣ በምዕራብና ቀለም ወለጋ ዞኖች አንዳንድ ከተማዎችና ወረዳዎች ውስጥ ከሁለት ወር በላይ ተቋርጦ የነበረው የስልክና ኢንተርኔት አገልግሎት ከትላንት ጀምሮ መከፈቱን ነዋሪዎች ገልጸዋል። የኢትዮ ቴሌኮም ምዕራብ ቀጠና ዳይሬክተር አቶ ሙላቱ ጉደታ አገልግሎቱ በሁለቱም ዞኖች ትላንት ጀምሮ መከፈቱን አረጋግጠዋል። የኦሮሚያ ኮሚኒኬሽንስ ቢሮ ምክትል ኃላፊ አቶ ግዛቸው ጋቢሳ አገልግሎቱ ተቋርጦ የነበረው መንግስት የህግ የበላይነትን ለማረጋገጥ በወሰደው እርምጃና አንዳንድ ስፍራዎች ላይ መሰረተ ልማቶች ላይ ጉዳት ደርሶ ስለነበር ነው ብለዋል። ዘገባውን ያደረሰን ናኮር መልካ ነው። ዛሬ ረቡዕ እንደ አውሮፓውያን አቆጣጠር ጥር 20 ጆ ባይደን 46ኛው የዩናይትድ ስቴትስ ፕሬዝዳንት ሆነው ቃለ መሐላቸውን ይፈጽማሉ። ተመራጯ ምክትል ፕሬዝዳንታቸው ካሚላ ሃሪስም ለዚህ ደረጃ የበቁ የመጀመሪያዎቹ ሴት ምክትል ፕሬዝዳንት ይሆናሉ። የጆ ባይደንና የካሚላ ሃሪስ በዓለ ሹመት በኮቪድ-19 ወረርሽኝ ምክንያት እንደቀደሙት በዓላት በብዙ ታዳሚ የሚገኝበት ግዙፍ ስነ ስርዓት አይካሄድም። ለወትሮው ቃለ መሐላው ከዩናይትድ ስቴትስ ምክር ቤት ህንጻ ከካፒቶል እስከ ናሽናል ሞል ወደሚንጣለለው ብሔራዊ መስክ የሚኮለኮለው በመቶ ሺዎች የተቆጠረ ታዳሚ አይገኝም። ሊገኙ ያልቻሉ ተሳታፊዎች ይወክሉ ዘንድም 200 ሺህ የዩናይትድ ስቴትስ የክፍለ ሀገሮቿና የምታስተዳድራቸው ግዛቶች ባንዲራዎች ተተክለዋል። ጆ ባይደን ቀደም ብለው የአንድነት ጥሪ የያዘ መልእክት ያስተላለፉ ሲሆን በተለይ ዩናይትድ ስቴትስ ውስጥ 400 ሺህ ሰዎች ለህልፈት ብዙዎችን ደግሞ ለኢኮኖሚ ችግር የዳረገውን የኮቪድ-19 ወረርሽኝ በአንድነት ልንጋፈጠው ይገባል ብለዋል። የአውሮፓ ህብረት መሪዎች ጆ ባይደን 46ኛው የዩናይትድ ስቴትስ ፕሬዝዳንት ሆነው የተሰየሙበትን የዛሬውን ዕለት ለአሜሪካ አዲሱ የንጋት ቀን ሲለው አሞግሰዋል። የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮን ደር ሌየን ለብራስልስ በአህጉራዊ ፓርላማ በሰጡት ቃል ይህ የብዙ ዓመት ታሪክ ያለው የካፒቶል ደጃፍ የሚከናወነው የቃለ መሐላ ስነ ስርዓት የአሜሪካን ዲሞክራሲ ጥንካሬ የሚያሳይ ነው ብለዋል። አክለውም ከረዘመ የአራት ዓመታት ጊዜ በኋላ አውሮፓ በዋይት ሀውስ እንደገና ወዳጅ ያገኘችበት ሲሉ ገልጸውታል። የአውሮፓ ካውንስል ፕሬዚዳንት ቻርል ሚሼልም በፕሬዚዳንት ዶናልድ ትራምፕ ዘመን የአውሮፓና የዩናይትድ ስቴትስ ግንኙነት መቀየሩን ገልጸው ለአራት ዓመታት ተጎድቶ የኖረው ውቅያኖስ ተሻጋሪ ግንኙነታችን የሚያብብበት እድል መጥቷል ብለዋል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን እና የሌበር ፓርቲ ተቃዋሚ መሪ ኪር ስታርመርም ለተመራጩ ፕሬዝዳንት የመልካም ምኞት መግለጫ አስተላልፈዋል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች ይህን ይመስላሉ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
በማዳመጥ ላይ ያላችሁት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን ጋቢና ቪኦኤ ነው። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ወደ ዕለቱ አብይ ርዕስ እንሻገር። ዛሬ እረቡ አሜሪካውያን ለአራት ዓመት ያስተዳደሯቸውን ፕሬዝዳንት ሸኝተዋል። ያለፉት ጥቂት ወራትም በአሜሪካ ፖለቲካ ውስጥ በባላንጣነትና በግጭት የተሞሉ ነበሩ። በርካታ አሜሪካውያን ጆ ባይደን በፕሬዝዳንታዊ ምርጫው ማሸነፋቸውን መቀበል አልቻሉም። የአሜሪካ ድምጿ ካሮላይን ፐርሱቲ ዩናይትድ ስቴትስን ለቀጣይ አራት ዓመታት የሚያስተዳድሩትን የ78 ዓመቱን አዛውንት ታሪክ በቀጣይ ዘገባ ታስተዋውቀናለች። ሀብታሙ ስዩም እንደሚከተለው አሰናድቶታል።
ጆ ባይደን ይህንን ከመናገራቸው በፊት ቁርጡ ያልታወቀውን ምርጫ ውጤት ለማወቅ አራት ቀናት ወስደዋል።
የዚች አገር ህዝቦች ተናግረዋል። ግልጽና አሳማኝ ድል አጎናጽፈውናል።
ይሁንና ፕሬዚደንት ዶናልድ ትራምፕ በምርጫ ውጤቱ ላይ ጥያቄ ማጫር ጀምሩ። ደጋፊዎቻቸውን ለሰልፍ ጠርተውም የኋላ የኋላ በዩናይትድ ስቴትስ መናገሻ ነውጥ ተፈጠረ። ዋና ከተማዋ አሁን ላይ በጥብቅ ጠባቂ ጦር ውስጥ ትገኛለች። በዓለ ሲመቱ የሚፈጸምበት መድረክ ከተመልካቾች የራቀ ነው። ቁጥራቸው 25,000 ከሚሆነው የብሔራዊ ጓድ አባላት በተጨማሪ ቁጥሩ ከፍተኛ የሆነ የፖሊስ ስምሪት አለ። ከፕሬዚደንት ትራምፕ በተቃራኒ አዲሱ ፕሬዚደንት ልምድ ያላቸው ፖለቲከኛ ናቸው።
ያልተለመደ አይነት ንግግር አደርጋለሁ። መንግስት እንዴት መስራት እንዳለበት አውቃለሁ።
ባይደን የህዝብ ተመራጭ ሆኖ በማገልገል ረገድ ወደ 50 ዓመታትን የሚጠጋ ጊዜ አሳልፈዋል። የፕሬዚደንት ኦባማ ምክትል በመሆን ሁለት ጊዜ አገልግለዋል። ከዚህ ቀደም ብሎ የዴላዌር ክፍለ ግዛት መራጮች ለዩናይትድ ስቴትስ የህዝብ እንደራሴነት 6 ጊዜ መርጠዋቸዋል። መጀመሪያ ላይ ከመመረጣቸው አንድ ወር በፊት ባለቤታቸውና ህፃን ሴት ልጃቸውን በመኪና አደጋ አጥተዋል። ሁለት ህፃናት ልጆቻቸው ከባድ ጉዳት ደርሶባቸዋል። ሴናተሩ ባይደን ከወንድ ልጆቻቸው ጋር ለመሆን በየቀኑ ከዋሽንግተን ዲሲ ዴላዌር ድረስ በአምትራክ ባቡር ይመላለሱ ነበረ። ጉዞው 90 ደቂቃ የሚፈጅ ነው። የዊልሚንግተን አምትራክ የባቡር ጣቢያ በሳቸው ስም ተሰይሟል። ባይደን ያለባቸውን ከደም ስር ግድግዳ ጡንቻ መዳከም ጋር የሚገናኘውን የአንዩሪዝም የጤና እክል ለማከም 2 የጭንቅላት ቀዶ ሕክምና ተደርጎላቸዋል። በጎርጎሳውያኑ 2015 ዓ.ም ምክትል ፕሬዚደንት በነበሩበት ጊዜ ትልቁ ልጃቸው ቦው በጭንቅላት ካንሰር ምክንያት ሞቶባቸዋል። ባይደንና የኮሌጅ መምህርት የሆኑት የአሁኗ ባለቤታቸው ጂል 70,000 አሜሪካውያን በሚኖሩባት ዊልሚንግተን ዴላዌር ይኖራሉ። የጠባቂ መኪኖች አጀብና አነጣጥሮ ተኳሾች አሁን በከተማዋ ጎዳናዎች ላይ ተሰማርተዋል። በክሲምፐርስ የዕድሜ ልካቸውን በሙሉ በከተማዋ ይኖሩ ሰው ናቸው።
ከምንም ነገር አላገደንም። ነገሩን ለተረዳ ትንሽ የመታገዝ አብሮም የመከበር ጉዳይ ነው።
የከተማዋ ነዋሪዎች ጆ ባይደንን ሚልክሼክ የተባለውን የወተትና ሙዝ ቅይጥ መጠጥ እንዲሁም ቺዝ ስቴክ የሚባለውን የአይብና ስጋ ጥቅል የሚወዱ የወንዛችን ልጅ ናቸው ይሏቸዋል። የብዙ ዓመታት ረዳታቸው ባቢርድ ባይደንን የጎርጎሳውያኑ ዘመን 1967 ዓ.ም ሞዴል ስፖርት መኪናቸውን አበክረው ሲያሽከረክሩ ያውቋቸዋል።
እድሜ ጠገብ ኮርቬት መኪና አለቻቸው። ከጊዜ ወደ ጊዜ መኪናቸውን እያሽከረከሩ ሲዘዋወሩ ይታያሉ። እውነት ነው፣ መኪና ማሽከርከር መዘወር ይወዳሉ።
በ78 ዓመታቸው በእድሜ አንጋፋው ፕሬዚደንት የሚሆኑት ጆ ባይደን ከእስካሁኑ ሁሉ ፈታኝ ለሚሆነው ፖለቲካዊ ፈተና እየተዘጋጁ ነው። የተከፋፈለች ሀገርን ወደ መጪው ዘመን ይዘውራል።
ሀብታሙ ስዩምና ካሮላይን ፐርሽትን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ምክትል ፕሬዚዳንት ካማላ ሀሪስ በአሜሪካ ፕሬዚዳንታዊ ምርጫ ተወዳድረው በማሸነፍ የመጀመሪያዋ ሴት በመሆን ታሪክ ሰርተዋል። ካማላ በዩናይትድ ስቴትስ የመንግስት እርከን ሁለተኛ የሆነው ስልጣን ደረጃ ላይ ለመቀመጥ ያለፉበትን መንገድ የሚያስቃኘውን ዘገባ የአሜሪካ ድምጽ የምክር ቤት ዘጋቢያችን ካትሪን ጂፕሰን አድርሳናለች። ስመኝሽ ቆየ ታቀርበዋለች።
በዩናይትድ ስቴትስ ዛሬ ታሪክ ተሰርቷል።
ይህን ስልጣን ለመረከብ የመጀመሪያዋ ሴት በሆንም የመጨረሻዋ ግን አልሆንም።
የ56 ዓመቷ ሃሪስ ተጣማሪያቸው ሆነው የተወዳደሩትን ፕሬዚዳንት ጆ ባይደንንና መራጮቻቸውን የመጀመሪያዋ ጥቁርና የህንድ ዝርያ ያላቸው አሜሪካዊት ሴት ሆነው በአሜሪካ ምክትል ፕሬዚዳንትነት እንዲመረጡ ስላደረጓቸው ሲያመሰግኑ የተናገሩት ነበር። በቨርጂኒያ ዩኒቨርሲቲ መምህር የሆኑት ባርባራ ፔሪ አሜሪካ ውስጥ ሴት በዚህ ደረጃ ስልጣን ስትይዝ የመጀመሪያ ጊዜ መሆኑን እንዲህ ያስረዳሉ።
በጠቅላይ ፍርድ ቤት ውስጥ የሚያገለግሉ ሴቶች አሉ። በአሜሪካ ምክር ቤትም አፈ ጉባኤዋ ናንሲ ፔሎሲ ሴት ናቸው። ነገር ግን በስራ አስፈጻሚ ደረጃ ላይ የተቀመጠች ሴት ምክትል ፕሬዚዳንት ኖር አታውቅም። አሁንም ድረስ ሴት ፕሬዚዳንትም የለንም። ግን ያ ብቻም አይደለም። የተሻለ ህይወትን ፍለጋ ወደዚህ ሀገር ከመጡ ስደተኛ ቤተሰቦች የተወለደች ጥቁር ሴትም ናት።
ሃሪስ ከህንዳዊ እናታቸውና ከጃማይካዊ አባታቸው የተወለዱት በካሊፎርኒያ ኦክላንድ ከተማ ነው። በጊዜው በዘር ምክንያት የሚደርስ መድሎን ለማስቀረት በሚደረገው ጥረት ካሊፎርኒያ ውስጥ በአውቶቡስ እየተመላለሱ የተማሩበት በርክሌ ትምህርት ቤት ውስጥ የሃሪስ ምስል በትልቁ ተሰቅሏል። በአሜሪካ ተወካዮች ምክር ቤት ካሊፎርኒያን ወክለው የተመረጡት ዲሞክራቷ ባርባራ ሊ ይህ ለሴቶች ምን ትርጉም እንዳለው ሲናገሩ እንዲህ ይላሉ።
ብዙ ያልተነኩና ያልተሰበሩ ጣሪያዎችን በመስበር ለሴቶች መንገድ ከፍታለች።
ሃሪስ ዋሽንግተን ዲሲ ከሚገኘውና ጥቁሮች ብቻ ከሚማሩበት ሃዋርድ ዩኒቨርሲቲ ከተመረቁ በኋላ እንደ አውሮፓውያን አቆጣጠር በ2004 ካሊፎርኒያ በሚገኘው ሳን ፍራንሲስኮ ከተማ የመጀመሪያዋ ጥቁር አቃቤ ሕግ፣ በ2010 ደግሞ የካሊፎርኒያ ጠቅላይ አቃቤ ሕግ ሆነው አገልግለዋል። ባሳለፍነው የፈረንጆቹ ዓመት በጋ ላይ የጥቁሮች ሕይወት ዋጋ አለው በሚል በተካሄደው ተቃውሞ ተራማጅ አቋም ያላቸው ሰዎች ሃሪስ ከሚታዩት የበለጠ አክራሪ አቃቤ ሕግ እንደሆኑ፣ በሞት ቅጣት ላይ እርስ በርሱ የተጣረሰ አቋም እንደሚያራምዱና ፖሊሶች ለሚፈጽሟቸው ጥፋቶች ተጠያቂ አለማድረጋቸውን በመግለጽ ቅሬታ አቅርበውባቸው ነበር። በቴክሳስ ዩኒቨርሲቲ መምህር ሆነው የሚያገለግሉት ሻነን ባው ኦብራይንስ ሃሪስ ለመጀመሪያ ጊዜ ታሪክ የሰሩት በካሊፎርኒያ የዩናይትድ ስቴትስ ሴኔት አባል ሆነው ሲመረጡ እንደሆነ ይናገራሉ።
ሰዎች እነሱን የሚመስላቸውን ሰው ስልጣን ላይ ማየታቸው በጣም አስፈላጊ ነገር ነው።
በአክስትነታቸውና በእንጀራነታቸው ስላላቸው ሚና አዘውትረው የሚናገሩት ሃሪስ በሙያቸው ጠበቃ የሆኑት ባለቤታቸው ደግ ኤምሆፍ በአሜሪካ ዋይት ሀውስ ቤተ መንግስት ታሪክ የመጀመሪያው የሆነውን ሰከንድ ጀንትልማን ወይም ወደ አማርኛ ሲመለስ ካህላይ ጌታ የሚል ትርጓሜ የሚሰጥ ማዕረግ አግኝተዋል። ምንም እንኳን ሃሪስ በምክትል ፕሬዝዳንትነታቸው የሚኖራቸው ዋና ስራ ፕሬዝዳንቱ የሚፈልጓቸውን ስራዎች ማስፈጸም ቢሆንም ተንታኞች ሃሪስ ታሪካዊ መጀመሪያነታቸውን በአግባቡ ይጠቀሙታል ሲሉ ይገምታሉ። በካትሪን ጂፕሰን ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽንና ካትሪንን እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ በኮቪድ-19 ምክንያት ከየመኖሪያ ቤታቸው ሆነን የምናስተላልፍላችሁን የጋቢና ቪኦኤ መሰናዶን ነው። With the white wine, mess it up, watch it fall down. When you watch it fall down, you tell me I'm a real one, I'm the right one, but only when you're on one. You tell me that you need me.
Come on now. little white lies, leave a bad taste in my mouth. Oh.
ከጋቢና ቤጋ ናችሁ ያላችሁት። አሁን ደግሞ ከአሜሪካ በዓለ ሲመት ወጣ እንበልና ወደ ኢትዮጵያ እንሻገር። የጥምቀት በዓል በትላንትናው ቀን በመላው ኢትዮጵያ መከበሩ ይታወሳል። ለየት ያለ አከባበር ከነበረባቸው ስፍራዎች አንዷ ባህር ዳር ከተማ እንደነበረች ዘጋቢያችን አስቴር ምስጋናው ነግራናለች። ባህር ዳርና አከባቢዋ የታቦታቱን ሽኝት ያካሄዱት በታንኳና በጀልባ በመታጀብ ነበር። አስቴር እለቱ እንዴት እንዳለፈ እንደሚከተለው አሰናድተዋለች።
የጥምቀት በዓል ሁሌ የሚከበረው በዝማሬ፣ በሆታ፣ በእልልታና በጭፈራ ነው። ዛሬ እኔ ያከበርኩበት ቦታ ግን ከተለመደው የተለየ ነው። ከባህር ዳር ከተማ በ3 ኪሎ ሜትር ርቀት በሐይቅ ላይ በሚትገኘው የጣና ሐይቅ የደብረ ማርያም ገዳም ላይ ነው። በዚህ ቦታ ላይ የጥምቀት በዓል ሲከበር የደብረ ማርያም ገዳም ታቦት የምትታጀበው በጣና ሐይቅ ላይ በታንኳና በጀልባ ነው። ይህ ስርዓት የሚከናወንበት ስፍራ ደግሞ አባይ በጣና ላይ የሚወጣበት አባይ ራስ ተብሎ በሚጠራው ስፍራ ላይ ነው። በጣና ሐይቅ ላይ የደብረ ማርያም ታቦት ባጀቡ ታንኳዎችና ጀልባዎች ያሉ ምዕመናን ዝማሪያቸውንና እልልታቸውን ከጣና ሐይቅ ከሚመነጨው ማዕበልና ንፋስ ጋር ተዳምሮ ለመንፈስ ልዩ ሐሴት ይፈጥራል። ታቦቱን በታንኳ አጅቦ ማስወጣትና ማስገባት የተጀመረው ከ12ኛው መቶ ክፍለ ዘመን ወዲህ እንደሆነ የገዳማ የስብከተ ወንጌል ኃላፊ መምህር ቀለሙ አንተነህ ይናገራሉ። እንኳን አደረሰው።
እንኳን አብሮ አደረሰ።
እስቲ ስለ ገዳማ ታሪካዊ ዳራ ይግለጹልኝ።
ገዳሟ በ12ኛው መቶ ክፍለ ዘመን በአጼ ይኩኖ አምላክ ዘመነ መንግስት በ1260 ዓመተ ምህረት በጻድቁ ከሸዋ በመጡት በታላቁ ጻድቅ በአቡነ ታዲዮስ አማካኝነት የተመሰረተች ገዳም ናት። በዚች ገዳም ብዙ ቅርሶች ይገኛሉ። ብዙ የታሪክ ስፍራዎችን ማየት እንችላለን። ዘመን ተሻጋሪ ሆኖ ዛሬም ትውልዱን ሊያስተምሩ የሚችሉ እንዲሁም ትውልዱን ለፈውስ የሚያበቁ ብዙ የጻድቁ የጸሎት ውጤት የሆኑ ብዙ ቅርሶች ይገኙባታል ማለት ነው።
ገዳሟ ከተመሰረተችበት ጀምሮ በዓል እንደዚህ ነው ሲከበር የነበረ?
ከብዙ ጊዜ በኋላ ግን አጼ ዘርዓ ያዕቆብ ልጅ አጼ በእደ ማርያም ክርስትና ተነስተውባት በዚች ቦታ ላይ የተለያዩ ነገስታትም እየመጡ ቦታዋን ሲጎበኟት በርካታ ምዕመናንም አብረው ይመጡ ስለነበረ ቦታዋ መታወቅ ይችላለች። ከዛን ጊዜ ጀምሮ በተለያዩ ዘመናት የሰው ቁጥር ሊያንስ ይችላል፣ ነገር ግን ቦታዋ በዓሉ ይከበር እንደነበረ ትናንትና ከነበሩ አባቶች መረዳት ይቻላል ማለት ነው። በተለያየ ዘመናት የሰው ቁጥር አንዴ ያንሳል አንዴ ይበዛል። አሁን ባለው በኮቪድ-19 ምክንያት ያው የሰው ፍሰት ትንሽ ቀዝቀዝ ያለ ነው። ባለፈው ጊዜ ግን የሰው ፍሰት በተለይ ጥርን እንዲሁም ክረምትን በአካባቢ ብዙ ሰዎች እየመጡ ቦታዋን ይጎበኛታል።
ለየት ባለ መልኩ በዓልን ማክበር ለሚፈልጉ ሰዎች የሚያስተላልፉት መልእክት ካለ እድሉ ልስጠው።
በተለይ ጥምቀትን በጣና ሐይቅ በታላቋ ደብራችን በጣና ሐይቅ ደብረ ማርያም ገዳም ማክበር ከሌሎቹ ቦታ ለየት ያደርገዋል። ከደንገል የሚሰሩ ታንኳዎች ዙሪያውን ታቦቱን ያጅባሉ። እንዲሁም ጀልባዎችም ከመሃል ከተማ ማለት ከባህር ዳር እየመጡ ታቦቷን ያጅባሉ። ይህንን ማየት ከምንም በላይ ልዩ ደስታ፣ ልዩ ስሜትን ይፈጥራል። ጥር 11 ቀን የሚችል በተለያየ ጊዜ መጥቶ የቦታዋን ታሪክና የቦታዋን በዓል አከባበር፣ ሌሎችም በዓላት ስለሚከበሩ መጥቶ በማየት ፍጹም የአገሩን ታሪክ ያለውን ባህሉን፣ ሃይማኖቱን፣ ትውፊቱን መረዳት እንዲችል በዚህ አጋጣሚ መልእክት ማስተላለፍ ፈልጋለሁ።
እንግዲህ በዓሉ ደግሞ ከውሃ ጋር ግንኙነት አለው። ውሃ ላይ ማክበር ደግሞ የተለየ ስሜት ይፈጥራል።
ክርስቶስ የተጠመቀበት የዮርዳኖስ ባህር ነው። አንደኛ በዓለም ላይ ታላቅ የሆነው ረዥሙ ወንዝ ናይል የሚባለው ወንዝ በጣና ላይ ሰንጥቆ የሚወጣበት በዚች በጥንታዊቷ ገዳም በደብረ ማርያም በኩል አድርጎ ነው። ስለዚህ ልዩ የሚያደርገው ልዩ ልዩ ጉማሬዎችም ይገኙበታል። በመውጫው በኩል ዙሪያዋን ቦታ በራሱ በልዩ ልዩ እጽዋት የተከበበች ታሪክን ጠብቃ ያቆየች ከወፍ ድምፅ ውጭ ሌላ ድምፅ የማይሰማባት ጸጥ ያለች ቦታ ናት። በዚች ቦታ መጥቶ ደግሞ እግዚአብሔርን በጸሎት ጠይቆ በባህሩ ላይ ያለውን በዓሉ ሲከበር በዓሉን አክብሮ መሄድ ከምንም በላይ ትናንትና ክርስቶስ የተጠመቀበት ዮርዳኖስን ያሳስበናል፣ ያሳየናል ማለት ነው። እኔም አመሰግናለሁ።
ይህንን ሃይማኖታዊ ስርዓት ለመታደም ከባህር ዳር ከተማ በርካታ ምዕመናን ይመጣሉ። የአካባቢው ታዳጊዎችና ወጣቶች ደግሞ ለዚህ ቀን የሚሆን ታንኳ ይሰራሉ። ታንኳን ለማታውቁ ጥቂት ላብራራላችሁ። ታንኳ ማለት በሐይቅ ዳርቻ በሚበቅል ደንገል ወይም በእንግሊዘኛው አጠራር ፓፒረስ ከተባለ የሳር ዝርያ የተሰራ ባህላዊ መጓጓዣ ነው። ይህንን መጓጓዣ ከሰሩ ታዳጊዎች ጋር ቆይታ አድርጊያለሁ።
ስሜ የፋሽኮታ ይባላል። ጥምቀት ሲደርስ ደንገል እናጭዳለን። መጀመሪያ እዛም ታንኳ እንሰራና እዛ በኋላ ታቦታን በታንኳ እያጀብን እንሄድ።
ለዚህ ዓላማ ብላችሁ ነው የምትሰሩት? ምን ያህል ጊዜ ይወስድባችኋል?
ለማጨር ነው። ለማጨር አንድ ቀን ይፈጅብናል። ለመስራትም እንደዚህ አንድ ቀን ይፈጅብናል እና በታቦታን በታንኳ እናጅበታለን።
ጥምቀት ስንት ቀን ሲቀረው ነው ስራ መሰረት?
ወር እንደዚህ አካባቢ።
አቶ አምላኩ ጌትነት በየዓመቱ እዚህ ቦታ ላይ የጥምቀትን በዓል እንደሚያከብሩ ይናገራሉ። በዚህ ቦታ ላይ ባህል ማክበር ብቻ ሳይሆን የተለየ ማህበራዊ ትስስርም እንዳለው ይናገራሉ።
እኔ ሌላ ሀገር ነው የነበርኩኝ። ወደዚህ ከመጣው ጊዜ ጀምሮ እዚህ ነው የማከብረው።
ምን አይነት ስሜት ይፈጥር ቦታል እዚህ መጣው በዓልን ሲያከብር?
በጣም ነው የምደሰተው። ልጆቼ ናቸው እነዚህ፣ ባለቤቴ ናት። ሁሎችን ሰብስብ አድርጌ ይዤ መጥቼ ነው የምውለው።
ምን አይነት የተለየ ድባብ አለ እዚህ ማክበር በዓል?
እንደምታዩ ይበላን ይጠጣን በአመት አንድ ጊዜ። አሁን በአጋጣሚ ሆኖ ሶስት በሬ ነው የታረደ። ከዚህ ሁሉም ጠግቦ ነው የሚሄደው። ከዚህ እንዳየሹ ማዱ ሰፊ ነው። ብንበላው አባን ይዘን አላልቅም አለ እና ስለዚህ አንድ በህይወት የምሎ የሚያስደስተኝ እንዲህ አይነት ባል ስውል ነው። ቀደም ሲል በታንኳ ነበረ እናከብሮ የነበረው። እመቤታችን በታንኳ ቀጥ ብላ ቁማ ነበር የምትሄደው፣ በሰው በሚቀዘፈው ማለት ነው። በአሁኑ ሰዓት ግና ታጅባ ቁማ መዘመራን እየዘመረ እነዚህ ጀልባ ያላቸው በጀልባ አጅበው ሲሄዱ ራሱ ከዚህ መሆንሽን ትረሸዋለሽ ካለሽ ደስታ የተነሳ ማለት ነው።
እስኪ ስምህን ግለጽልኝ።
ታዘበው ዘመነ እባላለሁ፣ ከባህር ዳር።
የደብረ ማርያምን በዓል እንግዲህ ለማክበር እዚህ ጀልባው ላይ ነው የተገናኘ ነው እና ታቦቱንም ወደ ገዳሙ እየሸኘን ነው እና ምን አይነት ስሜት ፈጠረብህ?
በጣም ከምትገልጭው በላይ ነው የተደሰትኩት። እኔ ያው ሌሎችም ሰዎች እንደዚህ ጊዜ እናንተን ካላቸው መጥተው ቢመለከቱ በጣም ደስ ይለኛል። ከሌሎች ለየት የሚያደርገው ሌሎች በየብስ ነው የሚያከብሩት። እዚህ ጋር ደግሞ የምታየው በአባይ ላይ በጀልባ በታንኳ ምናምን ስለሆነ በጣም ያምራል።
የጥምቀት በዓል በተባበሩት መንግስታት የትምህርት የሳይንስና የበዓል ማዕከል ከማይዳሰሱ ቅርሶች ከተመዘገቡት ውስጥ አንዱ የኢትዮጵያ የጥምቀት በዓል አከባበር ነው። መልካም በዓል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ከደብረ ማርያም ገዳም።
አድማጮቻችን ለምሽቱ ያጠናቀርንላችሁን የጋቢና ቪኦኤ መሰናዶዎች እዚህ ላይ ፈጽመናል። አስተያየቶቻችሁን በፌስቡክ ገጻችን ቪኦኤ አማሪክ ላይ ለጋቢና ቪኦኤ እያላችሁ አድርሱን። ምሽቱን አብረናችሁ ያመሸነው ሰለሞን አባተ በአርቶቱ፣ ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በመርሃ ግብሩ ቅንብር፣ ሀብታሙ ስዩም በዜናዎቹ ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን ነው። በነገው ምሽት እስከምንገናኝ ድረስ ደህና ደሩ።
Yeah, no, we're here, we're caught on, not you, but oh.